ተከታዩም ዝግጅት በኢትዮጵያ አየር መንገድ ኢቲ 302 አይሮፕላን ላይ ከደረሰው አደጋ ጋር ተያይዞ ኬንያም እንደዚሁ ብዙ ጉዳት ከደረሰባቸው ሀገሮች መካከል አንዷ ነች።
32 ኬንያውያን ናቸው
ዜጎቿ ናቸው ያለቁባት። እንደዚሁም ወደዛው ደግሞ ለሌላ ስብሰባም
ይሄዱ
የነበሩ የተባበሩት መንግስታት ድርጅት ሰራተኞች፣ ሌሎችም ብዙ መንገደኞች እንደዚሁ
ጉባኤ ነበርና ለዛ ጉባኤ ለማዘጋጀት በተለየ ከፈረንሳይ መንግስትና የዓለም ባንክ ጋር በመተባበር እዛ ናይሮቢ ውስጥ የተዘጋጀ ሐሙስ ለፍኖ እንደውም የተካሄደው ያንንም ጉባኤ ከትላንት ወስደው ያንንም ጉባኤ ለማዘጋጀት ይሄዱ የፈረንሳይ በተለይ ወደ 9 የፈረንሳይ ዜግነት ያላቸው ሞተዋልና እነሱም ሰራተኞች አሉበት እና
ኬንያ ብዙውን ጉዳት ካስተናገዱት ሀገሮች አንዷ ነች። ኬንያ ውስጥ የኢትዮጵያ አምባሳደር አዲስ የኢትዮጵያ አምባሳደር አቶ መለስ ዓለም ይገኛሉ። ሲሆን አንቺ ነሽ ያነጋገርሻቸው አቶ መለስን፣ ሌሎችም እንደዚሁ ያነጋገርሻቸው ሰዎች አሉና ስቲል አንቺ ልቀቃውን አየሩ።
አዎ ሰለሞን በጣም አመሰግናለሁ። እንግዲህ አቶ መለስ ዓለም የቀድሞ የውጭ ጉዳይ ሚኒስትር ቃል አቀባይ ነበሩ።
በነገራችን ላይ አቶ መለስ ኬንያን በደንብ ያውቋታል፣ ምክንያቱም እዛው ሚኒስትር ነበሩ
በኢትዮጵያ ኤምባሲ ውስጥ ይሰሩ ነበርና ወደ እሳቸው እንዳጋጣሚ ወደ እሳቸው የደወልኩት አዲስ የሹመት ደብዳቤ ይዘው ወደ ኬንያ አምርተው ነበርና ማክሰኞ ቀን ያም ደግሞ በኢትዮጵያ ውጭ ጉዳይ መስሪያ ቤት ፎቶ ተለጥፎ ነበር። ነጭ በነጭ ለብሰው ጭራ ይዘው ከኬንያው ፕሬዝዳንት ኡሁሩ ኬንያታ ጋር ይነጋገሩ ነበርና ይሄ ወቅት የሀዘን ወቅት ስለነበረ ኬንያችም 32 ዜጎችን ያጡበት ስለነበረ እንዴት ነው በዚህ የሀዘን ጊዜ እንዴት ነው የኬንያ አዲስ አምባሳደር ሹመትን ያስተናገዱት ብዬ ነበር የደወልኩላቸው። በሐሙስ ምሽት ዝግጅታችን ትንሽ ቀንጨብ አድርገን አሰምተናልና እሳቸው እንደውም እናሉ ከእናታቸው በተደወለላቸው የስልክ ጥሪ ምክንያት ለሁለት ሰዓት ለቀጣዩ አሻግረው በማሻገራቸው ምክንያት ህይወታቸው እንደተረፈ ገለጹልን። እንደው በአጠቃላይ
መልካም ዜና ነው። አምባሳደር መለስ በዚህ ሁኔታ ተረፉ። የናይጄሪያ ደግሞ አንድ አምባሳደር ሞተዋል፣
እዛው አውሮፕላን ላይ ሞተዋል። በጣም የሚገርመው ሌላ ደግሞ ትላንትና እንደዚሁ አንዲት እናት እንደው ለብዙ ሰዎች ማስተማሪያ የሚሆን መልእክት የተናገረች እናት እኛም በጣቢያችን ላይ ተላልፏል። እሷ ደግሞ ልጇ የ27 ዓመት ልጇ ወደ ኬንያ ወደ እሷ እንዲመጣ ትኬት ቆርጣ ልካለት ለቅዳሜ ነበር የተላከለት። ቅዳሜ ዕለት በማርፈዱ ምክንያት ትኬቱ ለእሁድ ተራዘመ እና እሁድ እዛ አውሮፕላን ውስጥ ገብቶ ህይወቱ አለፈ። እና እንደዚህ አይነት አጋጣሚዎች አሉ። እስቲ አቶ መለስ ዓለምንም ስለ እዚህ አውሮፕላንም ስለ ጭራውም ጠይቀናቸዋል እና የጭራ ዲፕሎማሲ አካሂጃለሁ ብለዋል። እስቲ ይሄንን እንዴት እንደ
እንኳን ከአደጋው አተረፉት አምባሳደር መለስ ዓለም እና እስቲ ወደ አንቺና ወደ
እንዴት አተረፉት የሚለውን ጥያቄ አንስቼላቸዋለሁ። ከመልሳቸውን ጀምር።
እንግዲህ በግል ጉዳይ ላይ ብዙም ዝርዝር መግባት አልፈልግም፣ ግን ከነሳሽው ዘንድ አጋጣሚ ሆኖ ይሄ ድር የተከሰተበት ቀን ነው እኔም ኬንያ የመጣሁት። በጠዋቱ አውሮፕላን ማለትም ችግር በገጠመው አውሮፕላን ለመሳፈር ፕሮግራም ይዤ ስለ ሀገር ሄጄ እናቴንም ስላላየኋት አሁን ደግሞ ተልእኮ ከሰጥቶኝ ሰው ሀገር ስለሆነ የሚሄደው መቼ እንደምመለስም በእርግጠኝነት ስለማላቅ ወላጆቻችን ይላሉ ምን መንገደኛ ነውን ነገር አያውቅም ይላሉ እና እኔም እዛ እንኳን መሄድ ያቅተኝ እናቴ ዝም ብዬ ከምናፍቅ ወደ አዲስ አበባ ትምጣ ብዬ እናቴን ከሻሸመኔ ወደ አዲስ አበባ መጥተዋት። እናቴ በመምጣቷ ምክንያት የነበረኝን የጠዋት ጉዞ በሁለት ሰዓት አራዘምኩት ማለት ነው። እንግዲህ ያጋጠመ ሆነ የፈጣሪ ጉዳይ ነው። ከዚህ በፊት ብዙ ቦታ ሄጃለሁ። እንደዚህ አይነት አደጋ አታስቡ። አውሮፕላን ሲገባ ትሳፈራለህ፣ ትሄዳለህ። ስለዚህ በሁለት ሰዓት ተራዘመ። የአምስት ሰዓት በረራ ላይ አውሮፕላን ከገባን በኋላ ችግር እንደደረሰ ሰማሁን። እውነት ለመናገር መደናገጤ አልቀረም። ቤተሰብ ከኔ ጋር ስለነበር አውሮፕላን አካባቢ የነበሩ አንዳንድ ሰዎች ቤተሰቦቻቸው ይደውሉላቸው ስለነበር አንዳንዶቹ ወርደዋል፣ አንሄድም በቃ በዚህ መስመር ብለው።
እርስዎ ለምን አልወረዱ? ማለት እንዳሉት አሁን ሰዎች ከአውሮፕላኑ መውረድ ከጀመሩ ተደናግጠው፣ እርስዎ እንዴት አልወረዱም? ለማወቅ ምን እንደተፈጠረ አልጓጉም
እንዴ? ሲሆን እንዴት ወርዳለሁ? ለምን ወርዳለሁ? እኔ አብራራዋለሁ። ግን አንድ ማን እንዳለው ባላስታውስም ጀግና ሰው ማን ነው ቢሉ ፈሪ ይላሉ። እኔ አልፈራሁም፣ ወይም ቢያንስ አልተደናገጥኩም ብል እነቱን አልተናገርኩም ማለት ይሁን እንጂ እንዴት አርጌ ወርዳለሁ? አንደኛ የዲፕሎማሲ ስራ ከወታደር ስራ ጋር ተቀራራቢ ነው። አገርህን በጣም አደገኛ በሆነ ሁኔታ ውስጥ የጸጥታ ሁኔታው ሳይቀር አሳሳቢ በሆነ ውስጥ እንታገለግልበት ሞያ ነው። በከፋ የጸጥታ ሁኔታ ውስጥ የሚያገለግሉኩ ኢትዮጵያን ዲፕሎማቶች አሉ። ፈንጅ በሚፈነዳበት፣ ቦምብ በሚፈነዳበት እና ከኔ ከነሱ የተለየ ነፍስ የለኝም። ሁለተኛ ትልቅ አገራዊ ተልእኮት ሰጥቶኛል፣ ትልቅ ኃላፊነት ተጥሎብኛል። ደብዳቤ ይዤ ሸብረክ ማለት አልችልም። የኢትዮጵያ ባንዲራ ይዣለሁ፣ የሀገሬን ባንዲራ ይዣለሁ። ሀገሬን ወክዬ ነው የሚሄደው፣ ይህንን ትልቅ ህዝብ ወክዬ ነው የሚሄደው። ይሄ መደበኛ ደብዳቤም አይደለም። የተለመደ አምባሳደር ሆኜ ስሹም የኢትዮጵያ አምባሳደር ሆኜ ቃለ መሐላ ፈጽሜያለሁ። የሀገሬ ተወካይ ነኝ ብዬ አስባለሁ። ሆኜም በሁሉም አይነት ሁኔታ ውስጥ በሰላሙም በጸጥታውም ሰላም ባልሆነ ሁኔታውን ለማገልገል ቃል ገብቼ ማፈግፈግ አልችልም። የሀገሬ ኢትዮጵያ ወታደር ነው ብዬ ያሰባሉ። በግሌ ክብርት ፕሬዚዳንቷ ሳህለ ወርቅ ለኬንያው ፕሬዚደንት ኡሁሩ ኬንያታ የጻፉትን ደብዳቤ እኮ ይዣለሁ በእጅ። ከምንም በላይ ጽዮን ልቤን የነካኝ ጓደኞቻቸውን ያጡ አብራሪዎች አሉ። እኛ የተቀመጥንበት አውሮፕላን ውስጥ ጓደኞቻቸውን ያጡ ስራቸው ላይ ያሉ ሆስፒታሎች አሉ፣ የቴክኒክ ባለሙያዎች አሉ። እነሱ እዛ ተቀምጠው እኛ ወዴት ነው የምንሸሸው? እኔ ከእነሱ ትልቅ የተማርኩት ነገር ለሀገር ያለህን ፍቅር በመከራ ወቅት ከመስመርህ ያለመዛነፍን በጽናት መቆምን ነው። እና እኔ ከሄድኩማ ትክክል አይመጣም። እኛ
አውሮፕላኑ 737 ፕላኑ ተመሳሳይ ነበር፣ ቦይንግ 737 ነበር
ይመስለኛል። 737 ይመስለኛል፣ አሁን በእርግጠኝነት መናገር ባልችልም። ስለዚህ እኛ ኢትዮጵያውያኑ አውሮፕላኑን ጥለን ከወጣን ማን ነው እዛ ውስጥ የሚቀመጠው? እና በምንም አይነት የመውጣት ሀሳብ አልነበረኝም። ሌላ ተሳፋሪ ቢወጣም እኔ እዛው ቆሜ የተሰጠኝን ሀገራዊ ኃላፊነት ሀገራዊ ተልእኮ መፈጸም አለብኝ።
ኩት ቀደም ብዬ እንደጠቀስኩት በዚህ የከፋ ጊዜ ነው ናይሮቢ ኬንያ የገቡትና ኬንያ ደግሞ 32 ዜጎቿን ያጣችበት የሀዘን ጊዜ በመሆኑ ምን አደረጋችሁ? በኤምባሲ በኩል ምን አከናወናችሁ? እዛ ከገቡ በኋላ በአዲስ ኖት በእርግጥ ግን ምን አደረጋችሁ?
እንግዲህ በኢፌድሪ ኤምባሲ በኩል ኬንያ በሚገኝ የፌድሪ የኢትዮጵያ አየር መንገድ ቅርንጫፍ ጽሕፈት ቤት በኩል በጋራ ለመስራት እየሞከርን ነው። አንደኛ ከበረራው ጋር በተያያዘ ኬንያውያን ጥልቅ ሐዘን ተሰምቷቸዋል። በርካታ ወገኖቻቸውን አጥተዋል። ይሄ አንድ ፕላኔት የሚለውን ዓለም አቀፍ ስብሰባ ያስተናግዱ ስለነበር ከዚህ ስብሰባ ጋር በተያያዘ የተለያዩ ሀገር ዜጎች ወደ ናይሮቢ ሲመጡ አንዳንዶቹ ከሌላ ሀገር መጥተው አዲስ አበባ ነው አየር መንገድ የሚያዙት። የራሳቸውም ዜጎች ምክንያት፣ በሌሎች ሀገር ዜጎች ምክንያት ትንሽ ተቀበውም ተጨንቀውም ነበር። ከፍተኛ የነሱ ሀገር የትራንስፖርት ሚኒስቴር ኃላፊዎች ወደ ሀገራቸው ገብተዋል። ስለዚህ እነዚህ ባለስልጣናት ወደ ሀገራቸው እንዲገቡ እዚህ ኬንያ ናይሮቢ እና ከናይሮቢ ውጭም ያሉ ኬንያውያን የተፈጠረው ሁኔታ በተመለከተ መረጃ ሲጠይቁ ይሰጣቸው ነበር። ናይሮቢ የሚገኘ ዋንደኛው የጆሞ ኬንያታ አውሮፕላን ማረፊያም ጊዜያዊ ማዕከል ተቋቁሞ እንደዚሁ መረጃ መስጠት እንቅስቃሴ እየተደረገ ነው። ከዛ ውጭ በዚህ አደጋ የተጠቁ ኢትዮጵያውያንም ኬንያውያንም አለ። እነሱን በየቤታቸው እየሄድን እንደ ኢትዮጵያዊ ባህል እንደ ኢትዮጵያዊ ልማድ ለቅሶ እየደረስን የሀዘናቸው ተካፋይ የሆንን መጽናናትን እየተመኘንላቸው የኢትዮጵያ ሕዝብንም የኢትዮጵያ መንግስትንም በጎ ፍላጎትና መልካም ስሜት የገለጽን እንገኛለን። ይሄ እንግዲህ እስከሚቀጥለው ሳምንት ተጠናክሮ የሚቀጥል ይሆናል። ይሄን የምናደርገው ሲሆን
ኬንያው ፕሬዚዳንት ኡሁሩ ኬንያታ ጋር ቀርበው የሹመት ደብዳቤ ሲያቀርቡ የኢትዮጵያ የውጭ ጉዳይ ሚኒስትር የፌስቡክ ገጽ ላይ በወጣው ፎቶ ላይ ስትነጋገሩ ታየኝ ፎቶዎቹ። እና ይህን ጉዳይ በተመለከተ የተነጋገራችሁት ነገር አለ ያሉት ነገር አለ? እንዲህ 32 ዜጎችን እንዳጣ አንድ ሀገር መሪ የተናገሩት ነገር አለ?
እንግዲህ ምንድን ነው ጽዮን፣ የኬንያ የውጭ ጉዳይ ሚኒስቴር እኔ እንደምመጣ ሁለት ያውቃሉ። እና ይሄ ችግር ሲከሰት እነሱም ከፍተኛ ስጋት ገብቷቸው ነበር። በዚህ በረራ ላይ ነው ይሁን ወር የሚል ጥያቄ ነበራቸው እና ተጨንቀውም ነበር። ስለዚህ የሹመት ደብዳቤ ሳቀርብ ፕሬዚደንቱ እንኳን ከዚህ አደጋ ፈጣሪ ሰወረ ብለው መልካም ምኞታቸውን ገልጸዋል። ይሄ አደጋ በመከሰቱ ኬንያና ኬንያውያን ጥልቃዘን እንደሰማቸው በዚህ የመከራ ወቅት ከኢትዮጵያና ከኢትዮጵያውያን ጎን እንደሚቆሙ ሁለቱ ያገሮች ህዝቦች በበጎ ጊዜ ብቻ ሳይሆን በክፉ ጊዜም አንድ ላይ ውሃና ዘይት ሆነው የሚቆሙ የሚደጋገፉ በጋራ የሚያዝኑ ህዝቦች እንደሆኑ ለማየት ይሄ መልካም አጋጣሚ ነው። ይሄ የምንሻገረው የምናልፈው ጉዳይ ነው ብለው ነግሮኛል። በቆይታዬም አስፈላጊውን ሁሉ ድጋፍ እንደሚያደርጉ ገልጸውልኛል። ይሄ ችግር ተጣርቶ የችግሩ ሰለባ የሆኑ ቤተሰቦችም አስፈላጊውን ድጋፍ እንደሚያደርጉ በእነሱ በኩል ነግረውኛል ክቡር ፕሬዚደንቱ።
ከዛ ጎን ለጎን እንግዲህ የታየ አንድ ፎቶ አለ በማህበራዊ ሚዲያ ላይም ሲዘዋወር አይቼዋለሁ እና የሹመት ደብዳቤዎትን ሲያቀርቡ ነጭ በነጭ የሆነ የኢትዮጵያን የባህል ልብስ ለብሰው ነው ያቀረቡትና እንደዚህ አይነት ሹመቶች ይቀርቡ ታይተው አይታወቁምና በጣም ጥሩ ነው የሚል ነገሮችን አይቻለሁ። እንዴት አሰቡት?
እንግዲህ ስለ መልካም አስተያየቱ እኔም አመሰግናለሁ። ከዚህ በፊት አንዳንድ አምባሳደሮች እንደዚህ በኢትዮጵያ የባህል ልብስ የሹመት ደብዳቤያቸውን እንዳቀረቡ አስታውሳለሁ። እንግዲህ ኢትዮጵያ የባህል ደሃ የሆነች ሀገር አለች። በርካታ ባህሎች፣ ወጎች አሉ። ያንን ሌላው ዓለም እንዲያውቅ እንዲረዳ ማድረግ ያስፈልጋል። ደግሞ የተለየትና ውብ እኮ አለባበሶች አሉን እና እንደ አንድ የኢትዮጵያ መንግስት ተወካይ፣ እንደ ኢትዮጵያ መንግስት አምባሳደር የኢትዮጵያን ባህል ሊወክል የሚችል አለባበስ ሙሉ ልብሱ ከመልበስ የተሻለ ነው ብዬ በግሌ አምናለሁ። በተለይም ደግሞ እዛ ፎቶ ላይ አይተሽው እንደሆነ ሲሆን ጭራ ይዣለሁ። ጭራ ኬንያ ፖለቲካ መሪዎች በተለይም ኬንያታ ቤተሰቦች ስነ ልቦና ውስጥ ልዩ ቦታ አለው እና እንደ አንድ ዲፕሎማት እሱ ላይ በቂ ጥናትም በቂ ትንሽ መነሻ የምትሆን ንባብም አድርጌ ስነ ልቦናው እንዲሁ ለማወቅ ጥረትም አድርጌያለሁ ብዬ ማለት እችላለሁ። ስለዚህ እነሱም በኢትዮጵያ የባህል ልብስ የኬንያ መንግስት ባለስልጣኖች ብቻ ሳይሆኑ ከኔ ጋር የሹመት ደብዳቤያቸውን ያቀረቡ ያን የሌሎች ስድስት ሀገሮች አምባሳደሮች ነበሩና ትንሽ የመደነቅም መንፈስ ምልክቶች
ፕሬዚዳንት ኡሁሩ በእርግጥ አቶ መለስ በእርግጥ ፎቶ ነው። ነገር ግን ፕሬዚዳንት ኡሁሩ ጭራውን እንደ መቀበል ነገር አድርገው ስታወሩ ይታያልና አጥንቻለሁም ታሪኩን ከጭራው ጋር የተገናኘ ነገር ብለዋል። ምን እርሳቸው ያሉት ነገር አለ ስለ ጭራው?
የወቅቱ የኬንያ ፕሬዚዳንት ኡሁሩ ኬንያታ አባት ጆሞ ኬንያታ ማለት ነው። ያው ጆሞ ኬንያታና ከቀድሞ የኢትዮጵያ ንጉስ ቀዳማዊ ኃይለ ሥላሴ የጭራ ስጦታ ተበርክቶላቸዋል። ያ ጭራ የጥበብና የአንድነት ምልክት አድርገው ይወስዱታል። እነሱ በእንግሊዝኛው ዊዝደምና ዩኒቲ ያሳያል ብለው ያስባሉ እና ጭራውን ከእጄ ወስደው ይህንን ጭራ ለግሌ ያደርገዋለሁ፣ ለአባቴ ቀዳማዊ ኃይለ ሥላሴ ሰጥተውታል፣ ይህን ደግሞ አንተ ኢትዮጵያ አምባሳደር በእኔ ስጥኛለህ። እኔ በደስታውን አልችለውም። እንግዲህ ስጦታ ተደርጎ ይወሰድልኝ ብዬ ሰጠኋቸው። ከዛ ከሚኒስትሮቻቸው ጋር ሲያስተዋውቁኝ ወደ ቀኝም ወደ ግራ እንደዚህ ጭራው ሲሄዱ የሳቁ የቀለዱ ትግስ የሳቅ ድባብ ፈጥረዋል። በኋላ ላይ አንድ ታሪክ እሳቸውም ነገሩኝ። አባቴ በቀዳማዊ ኃይለ ሥላሴ የተሰጣቸውን ጭራ እስከ የመጨረሻ ህልፈተ ህይወታቸው ድረስ ይዘውት ይሄዱ እንደነበረ ከራስጌያቸው የማይጠፋ የግል እቃቸው እንደነበረ እሳቸውም በትዝታ እንደሚያስታውሱት ገልጸውልኛል። እንግዲህ ይሄ ወይ የጭራ ዲፕሎማሲ ብለሽ ትጠሪው እንደሆነ አላውቅም። ሲሆን ግን በወቅቱ ትልቅ ስሜት ሰጥቷልና ይሄ ትክክል ነው። በኋላ ላይ እሳቸውም ጭራውን ለእኔ ይመለሱልኝ፣ እንግዲህ ሌላ ጊዜ በስጦታ መልክ መስጠት እንችላለን። ግን ትልቅ ለኢትዮጵያ ፍቅር አላቸው። የወቅቱ የኬንያ ፕሬዚደንት ኢትዮጵያውያንን በጣም ይወዳሉ። በልጅነታቸው አዲስ የምትባል የቤት ውስጥ የሳሎን ውሻ ከቀዳማዊ ኃይለ ሥላሴ ሰጥቷቸው እንደነበረ ሁሉ እግረ መንገድ አጫውቶኛል። በዚህ በታሪክም ቀደም ሲል በአንዳንድ ድርሳናት የሰፈረ ነው እና ቀድሞ የኬንያው ፕሬዚደንት ጆሞ ኬንያታ ሲያርፉ እሷም ብዙም አልቆይ ሞተች። በአንዳንድ ከቤተ መንግስቱ ጋር ቅርብ የሆኑ ሰዎች በኩል ያለው አስተሳሰብ እሳቸው የቤቱ ባለቤት የሀገሬው መሪ ሲሞት ወዲያው ሞተች ብለው ያስባሉና እስከዚህ ድረስ ቅርብ ናቸው። በሁለቱ መንግስታት መካከል ዘመን የተሻገረ ወጥ ቤተሰብ የተረጋጋ ሰላማዊ ግንኙነት አለ። መልካም ምድር ብቻ ሳይሆን ህዝቦችን እንቀራለን። አሁን ባለው የኢትዮጵያ መንግስት አሁን ባለው በኬንያ መንግስት በመሪዎቹ መካከል በጣም የሚገርም ጠንካራ ወንድማዊ ግንኙነት አለ። የኛ የዲፕሎማቶቹ ኃላፊነት ይህንን ጥሩ እና መልካም የፖለቲካ ግንኙነት ወደ ኢኮኖሚ ማህበራዊ ግንኙነት የመመንዘር ስራ ነው። አሁን በሹመት ደብዳቤ ማቅረብ ስነስርዓት ላይ ካየሁት በጎ የሆነ መንፈስ አንጻር ይህን ለመስራት የሚያስችለን እሹ አለን።
ብዙ ኢትዮጵያውያኖች ኬንያ ይኖራሉ፣ ናይሮቢ በስደት አሉ፣ እንደዚሁም በሙያቸውም ደግሞ ትልልቅ የዓለም አቀፍ መስሪያ ቤቶች ውስጥ ተቀጥረው የሚሰሩም አሉና ከዚህ አንጻር ኤምባሲው ለማድረግ ያቀደው ነገር አለ እንደው ማጠቃለያ እናድርገው።
እንግዲህ ኤምባሲው አንድ የዲያስፖራ ጉዳይ የሚከታተል የራሱ ዘርፍ አለ። በተለያየ አደረጃጀት በሙያም በተለያየ ከነትም አንጻር ኢትዮጵያን እንዲሰባሰቡ ቀደም ሲል ሲያደርገን የነበረ እንቅስቃሴ አለ። ከአመታት በፊት እኔ ጊዜ ስለነበርኩኝ እንደዚህ ስራዎች እኔም አውቃቸዋለሁ። ኢትዮጵያውያን በሙያቸው ሀገራቸውን እንዲደግፉ ሐኪሞችን በተባበሩ መንግስታት ድርጅት ጽህፈት ቤት የሚሰሩ ሀገራቸውን ከሚገባ በላይ የሚወዱ በርካታ ኢትዮጵያውያን አሉ። በዩኒሴፍ በተባበሩ ድርጅት የአካባቢ ፕሮግራም ላይ በዩኤን ሀብታት የሚሰሩ እዚህ ባለው የተባበሩ መንግስታት ጽህፈት ቤት የሚሰሩ ብዙ ኢትዮጵያውያን አሉ። በሌሎች ዓለም አቀፍ ድርጅቶች እንዲሁም መንግስታዊ ያልሆኑ ድርጅቶች አሉ። እነሱን አሰባስበን በሀገራቸው ጉዳይ ላይ የተሟላ መረጃ እንዲኖራቸው የማድረግ በሀገራቸው ጉዳይ አስተዋጽኦ እንዲኖራቸው የማድረግ ስራ ይሰራል። ከዛ ውጭ ደግሞ በንግድ መስክ የተሰማሩ የተዋጣላቸው የተሳካላቸው ብዙ ኢትዮጵያውያን አሉ። እነዚህ ሀገራቸው የሚደግፉ ናቸው። በቀጥታ ወደ ሀገራቸው ገብተው ዩኒቨርስቲ ያደረጉ ቁጥራቸው ቀላል አይደለም። ወደ ሀገራቸው ሳይገቡም እዚሁ ሆነው ድጋፍ የሚያደርጉ አሉ። በስደት ዓለምም ሆነው ግን ስለ ሀገራቸው ሁሌ የሚጨነቁ የሚያስቡ የሚባዝኑ በሚችሉት መልክ ለሀገራቸው ጠበቃ ሆነው የሚቆሙ ብዙ ኢትዮጵያውያን አሉ። እነዚህ ጋር ተባብረን እንሰራለን። ዞሮ ዞሮ የዲፕሎማሲ ስራ ወርሃዊ ደሞዝ በሚከፈለው ዲፕሎማት ብቻ የሚሰራ አይደለም። ትልቁ ዲፕሎማሲ የዜጋ ዲፕሎማሲ ነው። ትልቁ አምባሳደር እኛና ከኔ ጋር ያሉ ዲፕሎማቶች አይደሉም፣ ዜጎች ናቸው፣ ኢትዮጵያውያን ናቸው። ተባብረን ስለዚህ ታላቅ ሀገር በጋራ እንሰራለን ብዬ አስባለሁ። እንግዲህ ጊዜ ይርዳል።
እሺ፣ እናመሰግናለን አምባሳደር መለስ አለም። መልካም የስራ ጊዜ ይሁንልዎት ብለን እኛም እንመኛለን።
ይሁን። እኔም አንቺን አመሰግናለሁ። እግዚአብሔር ይስጥልን። ለሀገራችን ሰላምና መልካም ጊዜ እንመኛለን። ይስጥልን።